ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 17 ቀን 204 ቀናት አለፋቸው 203 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 17 ቀን 2012 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ግማሽ ሀቅ ሙሉ ውሸት ነው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። ከዚያም በኢሃፓ በተከታታይ ከወጡ ትንታኔዎች መካከል ማን ያውራ የነበረ ክፍል ሁለትን በርዕዮተ ዓለም ጥያቄ ላይ የሚያተኩረውን እናሰማለን። በመጨረሻም ያኔ በባዳን ድጋፍና በኃይሉ ቢመካም እየዋለ እያደረ የራሱን የስልጣን ዘመን በሚያደርሰው ወንጀል ገግዞ ውድቀቱን አፋጥኖታል። በህዝብ ላይ ያለው ንቀትና ወጥሮ የያዘው እብሪትም ወደማይቀርለት የመቃብር ጉድጓዱ እያመሩት ናቸው። ተባባሪዎቹም አደጋ ተደቅኖባቸዋል። በውድቀቱ ሂደት ግን የጨዋውን የትግራይን ህዝብ የነገጣ ያበላሽና ታሪኩንም ሊያቆሽሽ ይችላል የሚል ስጋት አለ።
በነሐሴ ወር 2008 ዓመተ ምህረት ግፍ አመጽን ይወልዳል የጸናም ጎህን ያያል በሚል ርዕስ የወጣ የዴሞክራሲያ እትምን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ረቡዕ ሰኔ 17 ቀን በተሰጠ ዕለታዊ መግለጫ በ24 ሰዓታት ውስጥ በተደረጉ 4034 የላቦራቶሪ ምርመራዎች 186 ሰዎች የኮሮና ቫይረስ የተገኘባቸው መሆኑንና 3 ደግሞ መሞታቸው ተገልጿል። በበሽታው የተያዙት ሰዎች ጠቅላላ ቁጥር 5035 የሞቱት ደግሞ 78 ደርሷል። በተያዘ ዜና አስከሬን የሚገነዙ ዜጎች በኮሮና ቫይረስ መያዛቸው እየጨመረ በመሄዱ ችግሩን ለማቃለልና የጥንቃቄ እርምጃዎች እንዲወሰዱ ለማድረግ የኢትዮጵያ ቀይ መስቀል ድርጅት በየድሮቹ ስልጠና መስጠት መጀመሩን ገልጿል። ማክሰኞ ሰኔ 16 በቪዲዮ ኮንፈረንስ የተካሄደ የአረብ ሊግ ስብሰባ ኢትዮጵያ በከስምምነት በፊት በአባይ ግድብ ውሃ መሙላት እንዳትጀምር በመወሰን ግብጽ ያቀረበችውን ረቂቅ ሐሳብ ደግፎ ተጠናቋል። የአረብ ሊግ በውሳኔው በሚቀጥለው ሐምሌ ወር ኢትዮጵያ ግድቡን መሙላት እንዳትጀምር ጠይቋል። የውሳኔ ሐሳቡን እንደተጠበቀው ሶማሊያ፣ ጅቡቲና ካታር ሳይደግፉት ቀርተዋል። በሌላ በኩል ኮንግሬሽናል ብላክ ኮከስ በመባል የሚታወቀው የጥቁር አሜሪካውያን የምክር ቤት ተወካዮች ስብስብ ማክሰኞ ሰኔ 16 ቀን ባሰራጨው መግለጫ የአባይ ግድብ ኢትዮጵያን፣ ሱዳንና ግብጽን ሊጠቅም የሚችል ፕሮጀክት መሆኑን ገልጾ በቅርቡ በሶስቱ አገሮች መካከል የተፈጠረው አለመግባባት በአካባቢው ላይ ውጥረትን ፈጥሯል ብሏል። ስብስቡ ሶስቱ አገሮች በስምምነት እንዲጨርሱበት ሲያሳስብ የአሜሪካ መንግስትና ሌሎች ክፍሎች ጣልቃ ገብነታቸውን አስወግደው በጉዳዩ ላይ ነጻና ገለልተኛ አቋም መውሰድ እንዳለባቸው ገልጿል። በተያያዘ ዜና ኢንተርናሽናል ክራይሲስ ግሩፕ የተባለው ድርጅት በቅርቡ ባሰራጨው ዘገባ ግብጽ ያባይን ግድብ ጉዳይ ወደ ጸጥታው ምክር ቤት መውሰዷ ጉዳዩን አወሳስቦ ውጥረት ሊፈጠር ያደርጋል እንጂ የሚያመጣው ፋይዳ የለም ብሏል። ችግሩ መፈታት ያለበት በሶስቱ አገሮች ውይይት ብቻ መሆኑንም ጠቅሷል። ባለፈው ሳምንት በቀለም ወለጋ ዞን በአንፌሎ ወረዳ የጸጥታ ኃይሎች ባደረሱት ጥቃት 5 ያካባቢው ነዋሪዎች መገደላቸውና ከ300 በላይ ሸሽተው በጋምቤላ ቁጥር 3 የተባለ አካባቢ በመጠለያ ድንኳን ኑሯቸውን መጥፋት ተገደዋል። ያገዛዙ ባለስልጣኖች ወደ 120 የሚጠጉትን በግድ ነበሩበት ቄ በመኪና ጭነው የመለሷቸው ቢሆንም አሁንም በችግርና በስጋት ውስጥ እንደሚኖሩ ለዜና ተቋሞች ገልጸዋል። በጋምቤላ መጠለያ የሚገኙትም ከአካባቢው አስተዳደር አንዳንድ እርዳታዎች ቢደረግላቸውም በርካታ ችግሮች ያሉባቸው መሆኑን ተናግረዋል። ያገዛዙ የጸጥታ ኃይሎች ለዜና ተቋሞች በሰጡት መግለጫ በጸጥታ ኃይሉና በኦነግ ሸኔ ታጣቂዎች መካከል የተኩስ ልውውጥ የነበረ መሆኑን አምነው ነዋሪዎቹን የገደሏቸውም ሆነ ያፈናቀሏቸው የኦነግ ሸኔ ታጣቂዎች ናቸው እንጂ የጸጥታ ኃይሉ አይደለም ብለዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። የረቡዕ ሰኔ 17 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ግማሽ ሐቅ ሙሉ ውሸት ነው። እንደ ሌሊት ወፍ አይጥ ነኝ ወፍ ነኝ የሚለው በፖለቲካው መስክ አይሰራም። ግማሽ እውነት ሙሉ ውሸት ቅጥፈት ነው የተባለውን ያስታውሷል። ለዘመናት እንበለውና ገዢዎች ነን ብለው በላያችን ላይ የተሰየሙብን ሁሉ ነጋ ጠባ ውሸትን ሰንቀው ኢፍትሃዊ አገዛዛቸውን የጫኑብን በመሆኑ በተለይም ታሪክን መገንዘብ ያቃተው ትውልድ ሲመጣ እውነት ትርቅና ከፊታችን ብትቆምም ልናያት የምንችል አንሆንም ብንል ማጋነን ሊባል አይችልም። ትውልድ በውሸት ተኮትኩቶ በውሸት አድጎ ባሽቷልና ሐቅ ከምድራችን እንደ ጤዛ ብትተን የሚያስገርም አልሆነም። እነ ሙሉጌታ ሉሌ ሲጽፉለት የነበረው የመንግስቱ ዲስኩር እንደ ሰባረ እግር በውሸት ጀሶ የታጀለ ነበር። ቅጥፈት። መለስ ዜናዊና ወያኔ የውሸት ውልዶች ናቸው ነበሩና ሐቅ ሲናገሩ ብቻ ነበር ሰው ጉድ የሚለው። ኮሎኔሉ ደግሞ ካልዋሸ አይናገርም። በጥራዝ ነጠቅነቱም ሊያፍር ገና በቂ ንቃትን አላገኘም። መንጋው ሁሉ ቀን ተሌት ተቀዳጅና የውሸት ታሪክ አነብናቢ ነው። እነ ሀጫሉ አይነት መሐይሞች የፖለቲካ ተንታኝ ሊሆኑ የሚዳዱበት ጊዜ ቢታፈርበት አያስገርምም። ዜጎች ታግለው ያስፈቱት በቀረ ገርባ ሕዝብን ሁሉ አሳፍሯል። በዘረኝነቱ በመሐይምነቱ መረራ ጉዲናን ስንለው እንደነበረው የማይማር አድርባይ መሆኑን በደርግ ጊዜም ሆነ በወያኔና በኮሎኔሉ አረጋግጧል። ዶክተር መስፍን የፖለቲካ ጅዋጅዌ እወዳለሁ ስላሉ በጎጂ አድርባይነታቸው ባንገረምም ከማውገዝ ግን ፈቅ ልንል አንችልም። ለኢትዮጵያ ጠንቅናቸውና ነበሩና እውነቱን ለመናገር ኮሎኔሉ በሚጠበቀው ዋሸንቺ ጥፋቱ ያድማጩ ነው። ለስልጣኑ መቅጠፉ የሚጠበቅ ነው። ግን እሱም ሆነ አለቆቹ ሲቀባጥሩ ማን እመኗቸው ብሎ ሕዝብን አስገደደ? ድክመት ጥፋታችንን ማመን ይገባናል። ኮሎኔሉን መደገፍ ስህተት ነው፣ አገርን ይጎዳል የሚሉ በነበሩበት ለእነዚህ ጆሮ አልሰጥ ብሎ መሸምጠጡ ኢትዮጵያን ጎድቷል። ለቡራዩ ለገጣፎ ወዘተ ልቂቶችም እኛንም ተጠያቂ ማድረጉን አልቀረም። ወደፊትም አገዛዝ በሕዝብ ላይ ለሚያመጣው ጉዳት ተጠያቂ እንሆናለን። ድጋፍ አቁመን ዘረኞቹን ካላወገዝንና ካልታገልናቸው ለዘረኛው አገዛዝ መጋዣ የሆኑትን የቆዩም አዲስም ተለጣፊዎች፣ ወዲ ነጋዎች፣ የካፒቴን አክሊሉ ዝርያዎች፣ የፋሽስት ርዝራዦች በሞላ አምረን ካልታገልናቸው የጥፋቱ ተካፋይ መባላችን የሚቀር አይደለም። ኮሎኔሉ የወያኔ ግርፍና ውላጅ በመሆኑ በእንቅልፉም ጸረ ኢሕአፓ ነውና በእግሩ ስር የወደቀለትን አንጃ ግራንጃ በሚገባ ሊያስተናግድ ባለመቻሉ የአንጃው መሪዎች ጭራቸውን ቆልፈው ወደ መጡበት ተመልሰው መፈርጠት ተገደዋል። መለስ ብለን ሐቁን ብንመለከት ገና ከጠዋቱ ኮሎኔሉ በአመጣጡም ሆነ ባያያዙ ጸረ ኢትዮጵያ እንደሚሆን ምንም ጥርጥር አልነበረውም። እድገቱ ከወያኔ ጉያ ነው፣ ያደገው በዚያ ነው። የኦሮሞ ጠባብነቱ ከመጀመሪያው ነው። ለውጥ አመጣው ብሎ ሃይማኖትና ፖለቲካ እንደበላልቆ በአሁኑ ጊዜ ሃይማኖቱን መሰረት ያደረገ ፓርቲ መመስረቱም አቅጣጫውን ያመለክታል። ከዚህ አያይዞም ባመጣቸው ጽንፈኞች አማካኝነት ጸረ ተዋህዶ ዘመቻን ማፋፋሙ ምን ያህል ለኢትዮጵያ አደጋ እንደሆነ የሚያረጋግጥ ነው። ባለፉት ሁለት ዓመታት ኮሎኔሉና አገዛዙ በኢትዮጵያ ላይ የመጡ የከፉ መርገሞች መሆናቸውን አረጋግጠዋል። ከርሳ አደር ሆነው ወይም ዘረኝነት ተጠናውቷቸው ኮሎኔሉን የሚደግፉ ሁሉ ዛሬ ሰልፋቸው ጸረ ኢትዮጵያ እንደሆነ ሊነገራቸው ይገባል። ከኢትዮጵያዊነት አንጻር ኮሎኔሉና አገዛዙ ግማሽም እውነት የላቸው፣ የለየላቸው ጸረ ኢትዮጵያ ኃይል ናቸው። አገራችንን ሊያጠፉ ደግሰዋል። ብቻቸውን እንዲቀሩ ነቅተን መታገል እንጂ በቀደዱልን ቦይ ደፍርሰን እየፈሰስ የጭፈራ ዘመናቸውን ማራዘም አይገባንም። መደናገር ያብቃ ነው መልእክቱ። በየጊዜው የትኩረትና የውይይት ርዕስ እየሰጡን እነሱ በፈለጉት መላተምና መንጎድ መቆም አለበት። ዋና ዋና መፈክሮቻችንን ሊያስረሱን አይገባም። ሁሌም ለምን ታገልን፣ ለምንስ የደም ዋጋ ከፈልን ብለን መጠየቅና ምላሽ አልባ የሆኑትን መፈክሮች ሕያውነት ሰጥቶ መቀጠል ማስቀጠል ይገባናል ማለት ነው። መሬታችንን አስመለስን፣ መብታችንን አስከበርን፣ እስረኞችን አስለቀቅን፣ የሕዝብ ፍጅት ቆመ፣ ዘረኝነት አከተመ። የሚገባንን ጥያቄ ስናቀርብ መልሱ ወይም ምላሽ መጥፋቱ ቁልጭ ብሎ የሚታየን ይሆናል። አባይና ግደይን መገርሳና ገቢሳ ተክተዋል። ለውጥ ግን አሁንም አድራሿ ለኢትዮጵያ ድብቅ ሆኗል። አገር አድን ትግላችን ይፋፋም፣ ኢትዮጵያዊነት አሸናፊ ይሆናል።
Oi, Nana. የአውሮፓና የርዕዮተ ዓለም ጥያቄ የሚለውን ስናጠን ደግሞ ድርጅቱ ከተመሰረተበት ጊዜ ትግሉን በተጠና ራዕይ አጅቦና መርቶ ለማስኬድ ሞከሩን እናያለን። በንጉሥ ኃይለ ሥላሴ ዘመን ስርዓቱ የጥገና ለውጥ እንኳን መቀበል ያቃተው ስለነበርና በዓለም አቀፍ ደረጃ ደግሞ የነጻነት ትግሎች በሶሻሊስት ሀገሮች ተደግፈው ይካሄዱ ስለነበርም ሆነ የተራማጅው ርዕዮት ክልክል ስለነበር ለውጥ ፈላጊው ክፍል ወደ ግራ ማዘንበሉ የግድ ነበር ማለት ይቻላል። በወቅቱ አሜሪካ የንጉሱ ደጋፊ ስለነበርም ዛሬ ወያኔን ደጋፊ ፖል ሄንዚ ያኔ በአሜሪካ ኤምባሲ ሰላይ ሆኖ የሰራ የስርዓቱ ዋርድያ ነበር። በተጨማሪም የአሜሪካ ጠላት የነበረው የሶሻሊስት ሰፈር የለውጥ ፈላጊዎች አጋርም ነበር። ስር ነቀል ለውጥ ፈላጊው ተራማጅ ክፍልም ማለትም ኢህአፓን ጨምሮ ራያቸው ሶሻሊስታዊ መሆኑን ከዚህም ተያይዞ በዚሁ የሚገለጽ ሰው እንደ ዘመኑ መባሉ ያለ ከመሆኑም ሌላ አንዳንድ እንቅስቃሴ ስንመረምር የነበርንበትን ጊዜና ሁኔታ ማጤንም ግዴታችን ነው። ኢህአፓ የሰፊውን ህዝብ ጥቅም አስቀዳሚ ነበርና ስልጣን የሰፊው ህዝብ መሆን አለበት ከሚለው የሰርቶ አደሩ ሙሉ መብት ከሚያውቀው ሪዮት ሊሪክ አይችልም ነበርና ማለትም ትክክል ይሆናል። ይህ ቢባልም ቅሉ ኢህአፓ በአስተሳሰብ ይመስልኛል በሚል ከባድ አገሮች ኢትዮጵያን የሚጎዳ ትዕዛዝ ተቀብሎም ሆነ አገርን እንደው ያኔ ለባዕድ አሳልፎ ሰጥቶ ያውቅም። ታዋቂው ገጣሚ እንዳሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ነውና በመሰረቱ አድሃሪ ከመሆን ኋላ ቀር ከመሆን ጸረ ለውጥ ከመሆን ጸረ መብት ከመሆን የብዙሃኑን መብት ተቃዋሚ ከመሆን ተራማጅና ግራ ከመሆን መሆኑና ለብዙሃኑ መብት መቆሙ የሚመረጥ ነው። ኢህአፓ ከህዝብ ተዋህዶ የታገለ ድርጅት ነውና ህዝብ ምን ይፈልጋል ሲልና ይህንኑ ሲረዳና በተጨባጭ ተሞክሮም ከራይ ውስጥ የተሳሳተውን ሲገነዘብ የማንንም ትዕዛዝ ሳይጠብቅ አስፈላጊውን እርምት አድርጎ አቋሙን አስተካክሏል። ገደብ የለሽ የዲሞክራሲ ይል የነበረውን ከመድብለ ፓርቲ ስርዓት አስፈላጊነት ጋር አያይዞ የብሔረሰቦች መብት ይል የነበረውን ከግንጠላ በመለስ በዲሞክራሲ ክልል መመለስ አለበት ብሎ ለኤርትራ ችግር የፌዴሬሽን ምላጭ ሰጥቶ ያስወደሩን የመሬት ባለቤትነት መብት ተቀብሎ የቅይጥ ኢኮኖሚን መርህ አስቀድሞ ወዘተ ተገቢውን ፕሮግራም ያጸደቀውን ወያኔ የነቃ መስሎት የአልባኒያ ኮሙኒዝም ተከታይ ነኝ ብሎ ወደ ባሰ ጽንፍ ሲወነጨፍ ነበር። የዛሬ 23 ዓመት በፊት ማለት ነው። ራዕይ የሌለው ድርጅት መሪ የሌለው በትሩ የጠፋበት አይነ ስውር ጋር ይመሳሰላል። አንዳንዶች የድርጅታቸው ራይ መሪ ተብዮቹ ለስልጣን ቅርጫ ከመدرس ሌላ አያካትትም። እሳቸው የተከበሩ መሪ ተብየው ለቤተ መንግስት ከበቁልን ሌላ ምን ፈለግን ባዮች ናቸው ማለት ነው። ዛሬ ኢህአፓ ክብር አድርጎ ለያዛቸው መሰረታዊ መሪዎቹ መንፈውና ቀጣዩ ማጠየቂያው የብዙሃኑ ጥቅም ነው። ለጥቂቶች ጥቅም የቆሙ ድርጅቶች አሉ ከኢህአፓ ይለያሉ። መብት ለምርጦቹ ለጥቂቶቹ የሚሉና ብዙሃኑን የሚንቁ አሉ። ኢህአፓ ከነዚህም ይለያል። ዲሞክራሲ ብለው ቢላፍፉም ይህ ለነሱ የምርጦቹን የጥቂቶቹን የከበርቸውን የተማረውን ወዘተ ብቻ ጥቅም ለማስጠበቅ ይመስላቸዋል። ኢህአፓ ከነዚህ መሰረታዊ የሆነ ልዩነት አለው። የኢህአፓ ሪዮት የብዙሃኑ ነው። ዲሞክራሲ ሲልም ለብዙሃኑ መብትን የሚያጎናጽፍ ማለቱ ነው። ይህም መብት ገደብ የለሽና ያልተሸራረፈ መሆን አለበት ይላል። መሬት ላራሹ መብት ለባላደሩ ሲልም ይህንኑ ለማስረገጥ ነው። በኢኮኖሚ መስክም ለሀገር በቀል ነጋዴና ባለሀብት ቅድሚያን እየሰጠ በሌላ በኩል ደግሞ ሰፊው ህዝብ ሳይበዘበዝና ለአስከፊው ድህነት ሳይዳረግ ሊኖር የሚችልበት ሁኔታ እውን ማድረግ ይፈልጋል። የሰፊው ህዝብ መብት መረጋገጥ፣ የብሔረሰቦች መብት መከበር፣ የሴቶችና የህፃናት መብት መረጋገጥ፣ የህዝብ የጡረታ መብት እውን መሆኑና በአጠቃላይ ብዙሃኑ በሀገራቸው ባለ ሙሉ መብት ሙሉ ዜጋ መሆናቸው ተቀዳሚ ነው ሲል ኢህአፓ ያምናል። ስለዚህ ዛሬ ኢህአፓ ሰፊውን ህብረተሰብ በሚጠቅም ዲሞክራሲ የሚያምን ማለትም በህብረተሰባዊ ሶሻል ዲሞክራሲያዊ መርህ የሚመራ ድርጅት ነው። ስለዚህም ድርጅቱ ከሌሎች የሚለይባቸው በርካታ መሰረታዊ የሆኑ አቋሞች አሉት። ዲሞክራሲን በሰበብ በአስባብ ሊገድቡ ከሚነሱት ጋር አይስማማም። የጭቁኑ ብሔረሰቦችን መብት ከሚቃወሙ ጋር አይገጥምም። ጭቁኑ አርሶ አደር ሊበዘበዝና ሊመዘበር የተፈጠረ ከሚመስላቸው ጋር፣ ላባደሩ መበዝበዙ የተፈጥሮ ህግ ነው ከሚሉ ጋር፣ ሴቶችን መጨቆን ትክክል ነው ከሚሉት ጋር፣ የሀገርን ሳይሆን የባዕድን ጥቅም ከሚያስቀድሙት ጋር፣ የህዝብን አንድነት ከሚቃረኑ ጋር፣ ኋላ ቀር ልምዶችን መቀጠል ከሚሹ፣ ትምክህት ወይም ጠባብነትን ከሚደግፉ ጋርና በግልጽም ሆነ በሽፍንፍን የጭቆና ስርዓትን ከሚመኙ ጋር ኢህአፓ መሰረታዊ የሆነ ልዩነት እንዳለው ቀጥሏል። ኢህአፓን በዚህም በዚያም የሚከሱና የሚወነጅሉ ክፍሎች ለምን ይህን አቋም እንደያዙ ለመረዳት የድርጅቱን መሰረታዊ አቋሞች ማወቅ ግድ ይሆናል። በሌላ በኩል ግን የራሳቸው የቀኝ ክፍል ወይም የካፒታሊስት ስርዓት ደጋፊ አድርገው የሚወስዱት ክፍሎች መሰረቱ የነቃ ቀኝ ወይም የበሰለ የቀኝ ድርጅት አቋም የገባቸው አይደሉም። የባህል ጥገኛ አቋም አላቸው እንጂ ብሔራዊነትን አያንጸባርቁም። የብሔራዊ ከበርቴ ዲሞክራሲ ራሱ አይዋጥላቸውም። ከልባቸው ጸረ ዲሞክራሲያዊ ናቸው። በህዝብ እኩልነትም አያምኑም። ትምክተኛ ወይም ጠባብ የሚለው ይበልጥ ይገልጣቸዋል። የቀድሞን የብዝበዛና ጭቆና ስርዓት በቀጥታም በሽፍንፍንም ለመመለስ የሚመኙ ናቸው። ድርጅቶች የሚገመገሙት ስለራሳቸው በሚለፉት ሳይሆን በተግባራቸውና በተጨባጭ ሚናቸው በመሆኑ ነጋ ጠባ ራሳቸውን ዲሞክራሲያዊና ለመላ ኢትዮጵያ የቆሙ አስመስለው የሚያቀርቡትን ወደ ጎን በመተው ተጨባጭ አቋማቸው፣ ስራቸው፣ ግብራቸው መመርመር ይኖርበታል። ይህ ከተደረገም የድርጅትን ማንነት በትክክል ማወቅ ይቻላል። ማን በሀቅ ለዲሞክራሲ እንደቆመ፣ ማን እየቀጠፈ እንደሆነ ለመረዳት ይቻላል። በኢህአፓ ላይም ለምን አምባገነናዊ ኃይሎች እንደሚዘምቱበት መረዳት የሚቻል ይሆናል። እታገላለሁ የሚል ድርጅት ራዕይ ርዕዮተ ዓለም ያሻዋል። የሌላ ድርጅትን ፕሮግራም ገልብጦ መገኘቱ በረጅሙ አያዋጣም። ሁሉም ድርጅት በግልጽ በጥቅም በመደብ በተከፋፈለው ህብረተሰብ ውስጥ ግልጽና ጎራን የለየ አቋም ያስፈልገዋል። ኢህአፓ ሰልፌ ከሰፊው ህዝብ ጋር ነው ሲል ጎራውን ለይቶ ነው። ይህ እንዳለ ሆኖ ለሀገርና ለህዝብ እንታገላለን የሚሉ ኃይሎች ተጨባጭ ሁኔታ የግድ ብሎ ሀገርን ለማዳን መተባበር ሲኖርባቸው በዝርዝር አቋሞችና ጉዳዮች ላይ ያሏቸውን ልዩነቶች ወደ ጎን በመተው ሀገርን ለማዳን በመለስተኛ ፕሮግራም ዙሪያ መተባበር መቻል አለባቸው። ራዕይ ወይም ርዕዮተ ዓለምን ቀይዶ ይዞ በተጨባጭ ሁኔታዎች ጋር የሚያጋጭን ሳይሆን ተጨባጭን ሁኔታ በሚገባ አጤነን የህዝብን ፍላጎት ተረድተን ተገቢውን አቋምና መፍትሄ ለመስጠት የሚያስችለን መሆን አለበት። አንዳንድ ድርጅቶች ያወቁ የነቁ የበቁ መስሏቸው ከብሔረሰብ ድርጅት ጋርም አንሰራም፣ የተራማጅ አቋም ካላቸው ጋርም አናብርም ወዘተ ሲሉ ይደመጣሉ። ይህም ብስለት ሳይሆን የትግልን ሀሁ አለማወቅ መሆኑን ገና አልተረዱትም። በግልባጩ ሌሎች ደግሞ ከአዳሪዎች፣ ከትምክተኞች፣ ከደርግ ሎሌዎች፣ ከባድ አሽከሮች፣ ከህሊና ቢስ ከበርቴዎች ጋር ከቶም አናብርም ሊሏቸው እንደሚችሉ አልገባቸውም። ኢህአፓ የራዕይን አስፈላጊነት ጫና ሰጥቶ ቢያቀርብም ዛሬም ለብዙሃኑ ለጭቁኑ መብትና ዲሞክራሲ የቆምክ በሶሻል ወይም ህብረተሰባዊ ዲሞክራሲያዊ የማምን ህዝባዊ ድርጅት ነኝ ብሎ ቢሰለፍም በራዕዮት ግትርነት በመያዝ ወይም ሀገርን ለማዳን መደረግ ያለበትን ከማድረግ የሚሸሽ አይደለም። ድርጅቱን የሚጠሉትን በአዳም ሀገራዊ አቋሙንና ልበገር ባይነቱን ጠልተው ነውና የሚቀይረው አይኖርም። በጸረ ኢትዮጵያ ኃይሎች መጠላት ጸጋ እንጂ መርገም አይደለምና ነው። በመሰረቱ ለህዝብ ቆመናል የሚሉ ድርጅቶች ገለን ማስመረጥ ወይም ለስልጣን ማብቃት ከሚል ውሱን ዓላማ በበለጠ ህዝባዊ ራይ ሊኖረው ይገባል። ያፋ ህዝባዊ ራይ ነበረው ዛሬም አለው። ለህዝባዊ ዲሞክራሲያዊ የቆመ ድርጅት ነው። ራዩ የኢትዮጵያን ሉዓላዊነትና ክብር ማስከበርና የጥሊቶችን ሳይሆን የብዙሃኑን መብት በሁሉም መስክ ማረጋገጥ ነው። ይህን ዓላማ ከሚጋሩ ጋር ያፋ ምንም ጠብ የለውም። በፖለቲካው መስክም የሚፈልገው ተሞክሮ አለውና ለሪዮት የምንሰጠው ቦታ ተገቢው ነው። የልዩነቶችንም ሚዛን ያውቃል። ጠላትና ወዳጅንም ይለያል። የወዳጅ ጎራና የህብረትን ክንድ አያዳክምም። ራየውሱን ብኩን ሆኖም በርባና ቢስ ወይም የወያኔ ፓርላማ ለሚገኝ ወንበር ሲል አይመረከክም። ራዩ ህዝባዊና ጽኑ ነው። በመሆኑም ለህዝብ መብት በመታገሉና ለኢትዮጵያ ክብር በመቆሙ የተነሳ ኢህአፓ አጠፋው ብሎ ከማንም ይቅርታ አይጠይቅም። በህዝብ ሙሉ መብትና በሀገር ፍጹም ሉዓላዊነት ላይ አልተደራደረም፣ ወደፊትም አይደራደርም። ይህ አቋሙ የሟች መለስ መንጋዎችም ሆነ ሌሎች ግልጽ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ቁጥር 9 ሐምሌ ነሐሴ 2008 ዓመተ ምህረት ግፍ አመጽን ይወልዳል የጸናም ጎህን ያያል። ነሐሴ 26 ቀን 1967 ዓመተ ምህረት የሀገራችን የመጀመሪያው ዘመናዊ ፓርቲ የሆነው ኢህአፓ ለሶስት ዓመት በህቡ ድርጅታዊ ሥራ ሲሰራ ቆይቶ ራሱን በሚያስደንቅ ሁኔታ ይፋ አደረገ። መርሃ ግብሩን በልዩ ልዩ የኢትዮጵያ ቋንቋዎች በእንግሊዝኛም ጭምር በአንድ ቀን በመላ አገሪቷ ሲያሰራጭ አንድም አባል አልተያዘም ነበር። ያ ቀን የጭቁኖች ፈንጠዝያ ቀን ተብሎ ቢወራ ኋላ እንዳየነው ማጋነን አልነበረም። ኢህአፓ ዛሬም በትግል ላይ ነው። ነሐሴ 2008 ዓመተ ምህረት ደግሞ ጭቁኑ የኢትዮጵያ ህዝብ በስፋትና በጥልቀት በወያኔ ላይ አምጾ ተነስቶ ወሳኝ ፍልሚያ እያካሄደ የወያኔን የቀብር ደወል በማጮህ ላይ ይገኛል። በአካባቢ የተወሰኑና መለስተኛ ጥያቄዎች እየተካሄደ ላለው ህዝብ አመጽ አቀጣጣይ ክብሪት የነበሩ ቢሆንም ዋናው መሰረታዊ ምክንያት ግን ኢህአፓ ለትግል ሲነሳ አንግቦ የታገለላቸው ቋሚ የሆኑት የህዝብ መብትና ዴሞክራሲያዊ ጥያቄዎች ምላሽ ሊያገኙ አለመቻላቸው ነው። መብታችን ይከበር፣ ዘረኝነት ይወገድ፣ መሬት ላራሹ ፍትሐዊ አስተዳደር ይምጣ፣ እኩልነት ይስፈን፣ የንጹሃንን ደም ማፍሰስ ይቁም፣ የአገር ሉዓላዊነት ይረጋገጥ ወዘተ የሚሉት የዛሬ መሰረታዊና አታጋይ መፈክሮች በዛም አነሰም በ1966 ዓመተ ምህረት በኢሃፓ ታጅበው የቀረቡ ናቸው።
በጊዜ ሂደት የተጨባጭ ሁኔታ መልክ ቀየር ማለቱ የሚጠበቅ ቢሆንም አንዱ ጨቋኝ ከሌላው ለወጥ ሊል ቢችልም የህብረተሰቡ ዋና ችግሮችና ጥያቄዎች ምላሽ እስካላገኙ ድረስ ዳግምና በቀጣይ ደረጃ የሚቀርቡ ይሆናሉ። የሀገራችን ችግሮች ትውልድና ዘመን ተሸጋጋሪዎች ቢሆኑም በህዝባዊ አመጽ መፍትሄ ለመስጠት ጥረት እየተደረገ ነው። የካቲቱ ትውልድ ካርበኞች ማህደር ብዙ ትምህርት ቀስሟል። ከዚያ ቆራት ትውልድ ጸረ ፋሽስት ትግልም ያሁኑ ትውልድ ብዙ የሚማር ሊሆን ይችላል። የሰማዕታትን ታሪክ ለማርከስ ብዙ የደከሙ ቢኖሩም ዛሬ የኢትዮጵያ ወጣቶች በእነዚያ ሰማዕታት ፈለግ ወያኔን ለማስጨነቅ መቻላቸው የተባለውን እርኩስ ጥረት ውድቅ አድርጓል። በየካቲት 66ም ቢሆን ወጣቱ ወዲያውኑ ወደ ድርጅታዊ ትግል አልመጣም ነበር። ተሳትፎው እየጨመረ የመጣው በትግሉ ውስጥና ከዘመቻው ጋር መሆኑ ይታወሳል። ለባደሮችና ሌሎች ጭቁን ዜጎችም እንዲሁ ሰንቶ የሚታገልና የሚያታግል ተስፋ የማይቆርጥ ድርጅት በመኖሩ ግን ሰፊው ህዝብ ወደ ተደራጀ ትግል ሊሳብ ችሏል። 25 ዓመት ረጅም ጊዜ ነው። ወተት ይሸፍታል እንኳን ሰው ሲበደል ቢባልም መሸፈቱ በወተት ፍላት ፍጥነት የሚሆን አይደለም። በተለይም የህዝብ ድርጅቶች ተጠቅተው ሚናቸውን ሊወጡ ከማይችሉበት ደረጃ ላይ ከሆኑ በየካቲቱ 66 ግን ከተሞች በተለይም አዲስ አበባ ደምቆና ግንባር ቀደም ሆኖ ሲገኝ ለጸረ ወያኔው ዙር ከመሃል ካለው ይልቅ አመጹ የተከታተለው በሌሎች ከተሞች ሆኗል። አምቦ፣ ጎንደር፣ ባህር ዳር፣ ደብረ ታቦር፣ ማጀቴ፣ ደብረ ማርቆስ፣ ቡሬ፣ አዳማ፣ ሻሸመኔና ሌሎችም ከተሞች ያመጽና ያድማ ማዕከሎች ሆነው ቆይተዋል። አመጽና አድማው እየተስፋፋ ነውና ደምዳሚ ግምገማ ወይም ሙሉ ዘገባ የማድረጊያ ጊዜው ገና ነው። ዛሬም እየታየ እንዳለው ስር ነቀል ለውጥ የቶሎ ቶሎ ጉዳይ አይደለምና ለምሳሌ የካቲቱ 66 ወራትን ወስዷል። የከባድ ተልእኮ ትዕግስትንና ጽናትን ይጠይቃል። ወያኔ 25 ዓመት በስልጣን ሊቆይ የቻለባቸውን ተጨባጭ ሁኔታዎች በተገቢው ጥልቀት መመርመርም ግድ ይላል። ወያኔ ስልጣን ላይ ሊቆይ የቻለው ጭካኔ የተሞላበት ተግባር በመፈጸምና ህዝብን ከፋፍሎ ለማዳከም በመቻሉ መሆኑ ለሁሉም ግልጽ ነው። ወደ ስልጣን የተጓዘው ጥላቻን መሰረት አድርጎ መሆኑ የታወቀ ሲሆን በባዕዳን እርዳታና ትብብር ስልጣን በያዘበት ወቅት ሰፊና ሀብታም አገር የሆነችውን ኢትዮጵያን መጋትና መበዝበዝ የተሻለ መሆኑን ሊገነዘብ ቢችልም የተመሰረተበት የጠባብነት ዓላማና ግብ ተዋህዶ ስለነበር ትግራይን ለብቻ አሊያም ትግራይ ትግሪኝ በሚል ከሻቢያ ጋር ሊያቆራኝ ወስኖ የጎንደር የወሎና የአፋርን ለመሬቶች በመዝረፍ በትግራይ ክልል ውስጥ የማጠቃለል እርምጃ ወሰደ። ይህ አይን ያወጣ የህዝብን መብትና ጥቅም የተጻረረ ወንጀል ምንጊዜም ከማይወጣበት ቀውስ ዳርጎት ይገኛል። ወያኔ ኃይሉን በመጠቀም የህዝብን ትግል ለማፈን የቻለው የፋሽስቱ ደርግ ኢሰፓ ስርዓት ጥቃት ስላዳከመው መሆኑ ግልጽ ነው። ሰው በላው አገዛዝ ታጋይ አገር ወዳዶችን በሽብር ጨፍጭፎ ተመክሮ ያላቸውን የአገሪቱን መኮንኖችና ጀነራሎች ገድሎ የአገሪቱንም ሉዓላዊነት ለሚከዳው የባዕድ ኃይል አስረክቦ ብዙ ግፍም ፈጽሞ ህዝብን በድሎና አሰቃይቶ ጥሎ ፈርጥቷል። በርካታ የዚህ ስርዓት ኮሎኔሎችና ባለስልጣናት ዛሬ ከወያኔ ጋር አብረው መቆማቸው የሚያስገርምም አይደለም። በየወሳኝ ወቅት የትርሰናል ብለን ስንጠይቅ ያለፈውን ገምግመን የዛሬውን አጥነን ለነገው እንድንዘጋጅ ነው። ታሪኩን የረሳ ስህተቱን ይደግማል ተብሎ ይል 25 ዓመታት የሰፈረብን ድባብ የቀቢጸ ተስፋ ጭጋግና ዘረኛ የከፈፈል መቅሰፍት ከቅርብ ጊዜ ወዲህ እየተቀረፈ መውደቅ ጀምሯል። ሙስሊም ወገኖቻችን ወጣት ኦሮሞዎችና ባሁኑ ጊዜ ደግሞ ፍራሃትን አፈራብልተው በመነሳት ወያኔን በኩንደርና ጎጃም ገጥመው እያርበደበዱ ያሉት አኩሪ ዜጎች የወያኔን አሰቅ ያገዛት የመጨረሻ ምዕራፍ በደማቸው እየጻፉ ነው። እንደ ርካሽቃ ተክቸልችላና ተጥላ የነበረችው ኢትዮጵያዊነት በሐቀኛ ሰንደቋ ታጅባና ሸብርቃ ወያኔን ስትጋፈጠው አዲስ ታሪክ መጻፏን ጀመረች። የወያኔ የስልጣን መቆናጠጥ በባዳን ተደግፎ ማለቱን ሳንዘነጋ በኢትዮጵያ ላይ ያመጣው የውድቀት አደጋ ህዝብን በመከፋፈል ላይ ተመስርቶ ያቆመው ዘረኛ ፍራስ የትግራይን ህዝብ ከሌላው ለዘላቂው ያጋጫልም እንደነበርም የሚታወቅ ነው። ህዝብን አዳክሞ ያስረከበው ደርግ ኢሰፓ ቢሆንም ለወያኔ የባዳን ድጋፍ በተለይ የሱዳን የሊቢያ የአሜሪካ አለባይነት ተቀመጣል። ሀገር ወዳድ ዜጎች ደካማ ስለነበሩና የቀሩት ደግሞ ለባለነፍጡ ለወያኔ መስገዱን ስለመረጡ ያን ጊዜ የተቃወሙት ተማሪዎችም ሆኑ ለአመታት የታገለው ኢሃፋ አጋራቸው የህይወት ዋጋ ባያሌው ከፈሉ። ሰሚ ጠፍቶ እንጂ ወያኔ ጸረ ኢትዮጵያ መሆኑ ሲነገር የቆየ ነው። ወያኔ በ1967 ዓመተ ምህረት መርሃ ግብሩ መገንጠልን እንደዋና አማራጭ ከማቅረቡ ባሻገር በዚያው ቀጥሎ ታላቋ ትግራይ በሚል የጎንደርን የወሎንና የአፋርን መሬቶች ትግራይ ብሎ አጠቃሎ ካርታ ስሎ አቅርቦም እንደነበር የማይካድ ሐቅ ሲሆን ይህንን በቅድሚያ የተቃወመው ግን ኢሃፓ እንደነበር ታሪክ ይመሰክራል። የካቲት 66 ታሪካዊ አንደምታ በርካታ የህብረተሰቡ ክፍሎች በጋራ ተነስተው መታገላቸው ሲሆን ዛሬም ወያኔ ቀውስ ውስጥ የገባው በተመሳሳይ መንገድ በከፍተኛ ደረጃ የገጠር ከተሞችን ማዕከል አድርጎ ህዝብ በቃኝ አሻፈረኝ ወያኔ ይወገድ ብሎ ደሙን ሊያፈስ ቆርጦ በመነሳቱ ነው። ፍርሃትና ግለኝነት ከሞላ ጎደል ተወግደው ለአገር ደም ማፍሰስ አኩሪ ሆኖ ሲታይ የወያኔ የውድቀት ደወል ተደወለ ማለት ይቻላል። በአሁን ወቅት ደግሞ ፍርሃት ተወግዶ ኢትዮጵያዊነትና አንድነት የበላይነትን ይዞ ወያኔ ሲሽመደመድ በተጨባጭ እየታየም ነው። ቅራኔውና መሰረታዊ ትግሉ በወያኔነትና በኢትዮጵያዊነት መካከል መሆኑን ከምንጊዜውም በላይ በግልጽ እያሳየ የመጣበት ሁኔታ መሆኑን እያንጸባረቀ ነው። ጎጃም ጎንደር ስንል ይህንኑ መሰረት በማድረግ መሆኑ ግልጽ ነው። አረመኔውን የታጠቀን ዘረኛ ቡድን እየተፋለመ ያለው ህዝብ የወያኔን ቀፎነት አጋልጧል። የሚኩራራበት ኃይሉም የሽሮ ድንፋታ መሆኑን ተገንዝቧል። ኃይል የህዝብ መሆኑም በማያወላውል መንገድ ተረጋግጦ ወያኔን ብርክ አስይዟል። የኢትዮጵያን ህዝብ በዘረኛ ቢላዋ ሲመክር የቆየው ወያኔ በተለይም ጠላቴ ነው ብሎ የፈረጀውን አማራን ከምድረ ገጽ ለማጥፋት ያላደረገው የለም። ውሎ አድሮ ይህ መከራ በሌሎችም ላይ ተረጨና ብዙዎች ተጨፈጨፉ። አኝዋኩ፣ ኦሮሞው፣ ሶማሌው፣ የሙ፣ ሱርማው፣ አፋሩ ወዘተ በሞላ በወያኔ ግፍ ተፈጽሞበታል። ወያኔ በባዳን ድጋፍና በኃይሉ ቢመካም እየዋለ እያደረ የራሱን የስልጣን ዘመን በሚያደርሰው ወንጀል ገዝግዞ ውድቀቱን አፋጥኖታል። በህዝብ ላይ ያለው ንቀትና ወጥሮ የያዘው እብሪትም ወደ ማይቀርለት የመቃብር ጉድጓዱ እያመሩት ናቸው። ተባባሪዎቹም አደጋ ተደቅኖባቸዋል። በውድቀቱ ሂደት ግን የጨዋውን የትግራይን ህዝብ የነገጣ
ሊያበላሽና ታሪኩንም ሊያቆሽሽ ይችላል የሚል ስጋት አለ።
ወያኔ ወደ ውድቀቱ እየመራ ቢሆንም የኢትዮጵያን ህዝብ ድል በመንገዱ ላይ የሚያደናቅፈው አይኖርም ብሎ መደምደም ስህተት ይሆናል።
ታሪክ ያሳወቀን ሀቅ ቢኖር ህዝብ ወደ ድል ሲገሰግስ ጠላቶቹ በጋራም በተናጠልም ጋሬጣ ጥለው ወደ ግቡ እንዳይደርስ ለማገድ ሲጥሩ ነው። አሁንም ተነስተዋል።
በቅድሚያ መገንዘብና ማተኮር ያለብን ግን ጠላቶቻችን ሊያደርሱብን የሚፈልጉትን ጉዳት ሳይሆን ራሳችንን እንደ ህዝብ እንደ ኢትዮጵያዊነት እንዴት ጸረ ወያኔ ትግሉን እናጠናክራለን የሚለው ነው። ራሱንም ያወቀ ጠላቱንም ያወቀ አንድ ሺህ ጦርነት ቢገጥም ሁሉንም ያሸንፋል የተባለውን ያስታውሷል ነውና ይህ የተጀመረው ታሪካዊ ተጋድሎ ወያኔን በማስወገድ እንዲደመደም ከተፈለገ መስፋትና መጠናከር አለበት። ከአዲስ አበባ እስከ ሞያሌ፣ ከጅማ እስከ ሐረር፣ ከአፋር ምድር እስከ ወለጋ ትግሉ መፋፋም አለበት። በጎንደርና በባህር ዳር፣ በአምቦና በለቀምት፣ በሻሸመኔና በሐረማያ ወዘተ የሚኖረው ህዝብ በተናጠል እንዳይጠቃ ማድረግ የሚቻለው ምልአተ ህዝቡ የሚያካሄደው የተቃውሞ እንቅስቃሴ ወያኔ ሊያሽመደምደው ሲችል ብቻ ነው። በጎጃምና በወለጋ በሐረርና በሌሎች በተናጠል እንዳይጠቃ ከተደረገ በዚህ ወያኔ እየደረሰበት ያለው ጉዳት የሚያሽመደምደው መሆኑ አጠራጣሪ አይደለም። የትግሉን ቀጣይነት ማረጋገጥ የሚቻለውም በዚሁ ብቻ ነው። ይህን ስንልም አለምክንያት አይደለም። ሙስሊም ወገኖቻችንን በተገቢው መንገድ የደገፋቸው ባለመኖሩ በተናጠል መጠቃታቸውን ማስታወስ ይገባል። ቀጣይነት፣ ህብረት፣ መደጋገፍ፣ ለወያኔ ጥቃት አለመበገር ትግሉን በድል ለመደምደም ወሳኝነት ይኖረዋል። ጎንደር ጎጃም የጸረ ደርግ የትግል አውድማ ሆነው ይህ ነው የማይባል ድርጅታዊ ተመክሮን ያካበቱ አካባቢዎች ናቸው። አማራው፣ አገው፣ ሽናሻው፣ ጉምዙ በድርጅት ዙሪያ ተሰልፎ አረመኔውን ደርግ ያስጨነቀ ነው። አሁንም የተለየ አይሆንም ብንል ስህተት አይደለም። የካቲቱ የይቻላል መንፈስ ደብዝዞ ቢቆይም ዛሬ ዳግም አለሁ ብሎ ታይቶ እንደነበረው ብቅ ብሏል። ሰልፍ፣ ሙት ከተማ፣ ተኩስ፣ አድማ የዚያ ትውልድ መንገዶችና ቅርሶች ናቸው። ህዝብ ባለድል ለመሆን ትግሉን ማስቀማት የለበትም። ከሞኝ ደጃፍ የተባለው ሊደገምብን የሚችል 1997 መሆን የለበትም። የነብርን ጭራ ከያዙ አይለቁ የተባለውን ምት ባህል የጎንደር ጎጃም ህዝብ አውቆታል። ወያኔ እንኳ የሚመሳሰለው ከሪያ ጋር ቢሆንም ህዝባችን በተግባርም ወያኔን በትግል አለቅ ብሎ እያራወጠው ይገኛል። በቅድሚያ ራስን ማወቅ በተባለው መሰረት ታጋዩ ህዝብ ከጎራህ ነን እያሉ ትግሉን ሊያኮላሹ ከሚችሉ አፍራሽ ኃይሎች ራሱን መጠበቅ አለበት። እየተካሄደ ያለው ህዝባዊ ትግል ልዩ የሚያደርገው አንደምታው ጎጥን ሳይሆን አገርን በማስቀደሙና ኢትዮጵያዊነትን በማንጸባረቁ ነው። በጎንደርና በጎጃም ተቃውሞ ያሰማው አማራ የኦሮሞውን የሙስሊሙና የሌላው ደም የኛ ነው ሲል፣ በአዳማና በሌሎች ቦታዎች የተቃውሞ እንቅስቃሴ ያደረጉት ኦሮሞዎች ደግሞ የጎጃምና የጎንደር ደም የኛ ደም ነው ብለው የወያኔንና የሌሎችን ጎጠኞች ግርግዳ አፍርሰውታል። የህዝቡ መፈክር ኢትዮጵያዊነት ነውና ለመነሻ የአካባቢ በደሎችን መሰረት ቢያደርግም አንድቶ የወጣውና ይሄው መስዋዕት እየከፈለ የቀጠለው ኢትዮጵያዊና ህዝባዊ የሆኑ ብሔራዊ ጥያቄዎችን እያስተጋባ ነው። ይህን ቀልብሰውና ወያኔን በሚፈልገው መልክ ወደ ጎጥ ክልል ለማውረድ የተነሱ እንዳሉም ምስጢር አይደለም። የወያኔ ከፍተኛ ባለስልጣናት እያስተላለፉ ያሉትን መልእክት ማዳመጡ ብቻ በቂ ነው። በህዝብ ትግል ለመነገድ የተነሱ የለመደባቸው ጭልፊቶችም ብቅ ብቅ ሲሉ ታይተዋል።
ወያኔ በስልጣን ሊቆይ የቻለው በባዳን ድጋፍ መሆኑን ይታወቃል። ባዳኑ እየተከታተለ በመሄድ ላይ ባለው ህዝባዊ ትግል ብርት ይዟቸዋል። እየተካሄደ ያለው ህዝባዊ አመጽ የተከፋፈለ የጎጥ ትግል ሳይሆን ኢትዮጵያዊ ፍንዳታ መሆኑን ቢረዱትም ወያኔ ያዘዙትን ተቀባይ የኢትዮጵያን ሉዓላዊነት አሳልፎ ሰጭ ጃስቲስ የሚናከስላቸው ውሻ ያገርን ለመሬት አሳልፎ የሰጣቸው ከሃዲ ቡድን በመሆኑ እንዲወገድ አይፈልጉም። ወያኔ ከወደቀ የአፍሪካ ቀንድ ፖለቲካችንና ጥቅማችን ሁሉ ይነካል በሚል ሰግተዋል። ስለዚህም ነፍሳድን ዘመቻቸውን ጀምረው በመራወጥ ላይ ናቸው። ወያኔ እንደበቃለትና ፍርክስክሱም እየወጣ እንደሆነ ተረድተዋል። ለውጥ የተደረገ በማስመሰል የበላይነታችንን ሊጠብቅ የሚችል ሂደት እንፍጠር በሚሉት ብልጣብልጥ ወያኔዎችና በነበረው ሊቀጥሉ በሚፈልጉ በወልቃይት ላይ የትግራይ ክልል ይወስን ብለው በሚያላግጡ ዘረኞች መሃል ልዩነቱ ጦፏል። በዚህ በዚያም ግን የወያኔ አገዛዝ እንዲቆይ የሚፈልጉ ቡድኖች የትግሉ ወዳጅ መስለው መርዛቸውን ሊረጩና ትግሉን ለማዳከምና ለማስቆም እየጣሩ መሆናቸው ይታያል። አሜሪካ ለዚሁ ስምሪት ብዙ ሚሊዮን ዶላር መድባ ቀጥረኞቿን በርቱ እያለች ነው። ሴራው ተጀምሯል። ቀድሞም ለጥፋት ያጋለጡን የውስጥም የውጭም ጸረ ህዝቦችን መሰብሰብ ይዘዋል። ከኔርማን ኮሆን፣ ዴቪድ ሺን የአሜሪካ የወታደርና የስለላ ተቋሞች ኃላፊዎች ጋር በስብሰባ ተቀምጠዋል። ህዝባዊ ትግሉን ለማክሸፍ ኦሮሞውን ከሌላ የሚነጥሉ ቅጥረኞች በርቱ ተብለዋል። ኢትዮጵያዊውን ትግል የሚሸረሽሩና የሚከፋፍሉትም ተሰማርተዋል። በ1983 ዓመተ ምህረት እንዳየነው ወያኔን ባስመሳይ አዲስ ሽግግር የሚያጅቡ ምልምሎች እየተዘጋጁ ነው። በዚህ ላይ ደግሞ የሻዕቢያ ሚናም ሆነ በግልጽ የሚታየው መደናገጥ በግምት መግባት ያለበት ነው። አይዲ የተባለ ሁሉ ማንም ሆነ ማን በአሁኑ ጊዜ ኢትዮጵያ ከወያኔ ነጻ ሆና የህዝብን መብት የሚጠብቅ የመንግስት ስርዓት እንዲኖራት አይፈልጉም። ይህን በመገንዘብ የይስሙላ ለውጥ በሚል ማደናገሪያ ወያኔን ከውድቀት ለማዳን የሚጥሩትን ባዕዳን ሆኑ ከሃዲ ዜጎችን ጥግ ማስያዝ ተገቢ ነው። ለባዕድ አድረው ደርግ ኢሰፓን ከጥቅም ውጭ ያደረጉ ኮሎኔሎችና ሻለቆች ዛሬም የህዝብን ትግል ለቀጣሪያቸው አሳልፈው ሰጥተው ትግሉን ሊያኮላሹ እየጣሩ መሆኑ መታወቅ አለበት። መታለል ከለመደውና ወያኔ ዳያስፖራ ከሚለው ውጭ ሀገር ነዋሪ ከሆነው ክፍል ኪሳውላቂ ሆነው የሚዘርፉት ጠንከር ብለው መሰማራታቸውም እየታየ ነው። ይህንን ጥረት ማክሸፍ የህዝብ ትግል አንዱ ግዳጅ ነው። መላው የኢትዮጵያ ህዝብ ውድ ህይወቱን ለአጋዚ ደፍሮ የሚሰጠውና ዋጋ የሚከፍለው ወያኔን በወያኔ ለመተካት ወይም ወያኔን በሌላ የባዕዳን ተቀጣሪ ስብስብ ለመለወጥ አይደለም። የህዝብ ፍላጎት ወያኔን ከነግሳንግሱ አስወግዶ ዴሞክራሲያዊት ኢትዮጵያን እውን ለማድረግና በእኩልነት ላይ የተመሰረተ አንድነትንና ሉዓላዊነትን ለማረጋገጥ ነው። ባዕዳን ደግሞ ወያኔን ለስልጣን አብቅተው አገራችንን ባያሌው እንደጎዷት ሁሉ አሁንም ወያኔን ከሙሉ ጥፋት አድነው ለማስቀጠል አሊያም የነሱ በሆኑት አዛዦች ተክቶ የበላይነታቸውን አረጋግጠው ለማስኬድ ነው። ምዕራባውያን አገር ወዳድ መንግስት አይወዱም፣ ታዛዣቸው የሚሆነውን እንጂ። ጥቅማቸውን የሚጠብቅ አገዛዝ ነፍሰ ገዳይ ቢሆንም ይደግፉታል፣ እነሱን እስከተከተለ ድረስ ማለት ነው። ይህ ፖለቲካቸውና እርኩስ ተቋማቸው በአፍሪካ በተለይም ደግሞ በኢትዮጵያም የታየ ነው። በአንድ ወቅት የአሜሪካው ፕሬዝዳንት ወያኔን በነጻ ምርጫ የተመረጠ ነው ብሎ ያወደሰው ሐቁን አጥቶት ሳይሆን ለእኛ ሎሌስ ከሆነ በመቶ ሺህ የሚቆጠሩ ዜጎቹን ቢገድ ግድ የለንም ከሚል ነው። ጥቅማቸውን ስለሚያስቀድሙ የኢትዮጵያን ጥቅም ክብር የሚሰጥ አገዛዝ አይፈልጉም። በመሆኑ ወያኔ ወድቆ በአገር ወዳድ መንግስት ወይም ስርዓት እንዲተካ ከቶም ምኞታቸው አይደለም። የኢትዮጵያ ጠላቶች ሁሉ አገራችን ደቃና ደክማ ከምትገኝበት አሳዛኝ ደረጃ ወጥታ እንድታንሰራራ አይመኙላትም። የሚበዘብዙን አረቦች የሚዘርፉን ቻይናዎች መሬታችንን ይወሰዱት ሱዳኖች የሚቀልዱብን ፈረንጆች ኢትዮጵያ የራሷ የምትኮራበትና የሚያኮራት መንግስት እንዲኖራት ስለማይፈልጉና አልፎም የወያኔን ጸረ አማራነት የሚጋሩ በመሆናቸው የጎንደር ጎጃም ወዘተ የህዝብ ትግል መርዶ ሆኖባቸዋል። ይህም የሚጠበቅ ነው። ኦሮሞ አካባቢ የሚካሄደው ትግልም ራስ ምታት ሆኖባቸዋል። ሽንኩር የባህሪውን ይሸታል እንዲሉ ወያኔ ለይስሙላ ስብሰባ ግምገማ ብሎ ምንም ላይፈይድ ገንዘብ አባክኖ የወልቃይትን ችግር የትግራይ ክልል ይፍታው ብሎ አላቅቶ ተበትኗል። መጋዣውንም ማለትም ያህያ ሞክሼ የሆነውን ወዲ ደሳለኝንም ተጠቅሞ በህዝብ ላይ ሙሉ ጦርነትን አሳውጇል። እዚህም በዚያም ወያኔ ምንም ሊለወጥ የማይችል ቡድን መሆኑን እንደገና አረጋግጧል። ስብሐት ሂዶ ጻድቃን ቢመጣ አባይ ተወግዶ በስዬ ቢተካ ወያኔ ያው የደደቢቱ ወያኔ ነው። ዘረኛ፣ ካሃዲ፣ ጸረ ህዝብ፣ ጸረ ኢትዮጵያ፣ የባዕዳን ባሪያ፣ የሙስና ፊታውራሪ፣ አገርን ሻጭ። የሰማ ይስማ፣ ያልሰማ ይግማማ የሚሉት የጥንቶቹ በዚህ ሁኔታ ነው። ካንዴም ሁለት ሶስቴም ህይወት ገብረን ድል ተነጥቀናልና ከእንግዲህስ በቃ ማለት የሚጠበቅብን ነው። የህዝብ ትግል መሪና ተጠሪ ነን ብለው ትግሉን ለጠላት አሳልፈው የሰጡ የህዝብን አድማ ያከሸፉ የከዱ ተመልሰው የህዝብ ትግል መሪና ተጠባባቂ ሊሆኑም መፈቀድ የለበትም። የጠላቶች እንዳለ ሆኖ የውጮቹም ያው እንዳለ ሆኖ ደግመን ደጋግመን እያየን የጎዳን የኛው ጠማማ ነው የሚለውን የዛፍ ቁጭት ማሰማት የለብንም። ያረመኔ ልቡ ሁሌም ቀጋ ነውና ወያኔ ያልተፈጠረበትን ሰብአዊነት ያሳያል ብሎ መጠበቅ ከንቱ ነው። ከራሳችንም ጠማሞች ቀና ነገር መመኘት እንዲሁ ፋይዳ ቢስ ነው። የጎጃም ጎንደርን ወዘተ ህዝብ ኢትዮጵያዊ ትግል ልዩና ተደናቂ ያደረጉት ሁኔታዎች ዳግም ላንደናገር፣ ዳግም ላንታለል፣ ዳግም ቡከኑን ከሃዲውን ጀግናና መሪ እንዳንል በተግባር አስጠንቅቆናል። ይህን ትግል ለምን ልዩና ታሪካዊ ቦታ ሰጠነው? በፊት ለታዩት ትግሎች ሁሉ ቀጣይ ሆኖ መገኘቱ እስካሁንም አልቆመምና ለወያኔ ገደልኩት ቀበርኩት ብሎ የነበረውን ኢትዮጵያዊነት አድሶና ታሪካዊውን ሰንደቅ ዓላማ በኢትዮጵያዊ መፈክሮች አጅቦ መነሳቱ ወጣቱን ሽማግሌውን ሴቱን ወንዱን አስተባብሮ መቀጠሉ ሞት አይፈሬ ሆኖ የፍርሃትን መጋረጃ መጣሉ ዘመናዊ የትግል ስልትን ሰልፍ ሙት ከተማ አድማ ከብረት ትግል ጋር አያይዞ ሁለገብ ትግልና አመጽን ማስፈኑ ለወያኔ ግድያና ድንፋታ እጅ አለመስጠቱና የወያኔን መዋቅር ድክመት በማሳየቱና መለስተኛ ድሎችንም እየተቀዳጀ መምጣቱ ነው ማለት እንችላለን። ለህዝብ ትግል ጆሮን መስጠት ማለት ሞቱን መቀበል ማለት መሆኑን ወያኔ ያውቀዋል። ትግራይን የመገንጠል እቅዱን አፈር እንደሚበላ ይረዳዋል። ስለዚህም ባለው አቅም ሁሉ ተሰማርቶ ገንዘብ አፍሶና ቅጥረኞቹን አሰማርቶ ይህን ትግል ለማክሸፍ ጥረት ማድረጉ የሚጠበቅ ነው። ኃይል መጠቀም ገደብ አለውና ሁሌም በዚህ መንገድ ብቻ አሸንፋለሁ የሚል ቅዠት እንደማይኖረው እናውቃለን። ስለሆነም በጣም የሚተማመንበት ዘዴ ህዝብን መከፋፈል ነው። አማራውና ኦሮሞውን፣ ሙስሊሙንና ክርስቲያኑን እርስ በርሱ ማጋጨትና መከፋፈልን ዋና ስልት አድርጎ እየተጠቀመ ነው። ከህዝብ ጎራ ነን እያሉ ግን በዚህ መስክ ተሰማርተው ህዝብን የሚከፋፈሉትን ማበረታታቱን ቀጥሎበታል። ባዕዳን እንዲረዱት እየተማጸነ ነው። የህዝብ ትግል ለድል እንዲበቃ አሁን እንደጀመረው መስፋት መስፋፋት አለበት። ድል እስኪቀዳጅ ድረስ ቀጣይነት ተከታታይነት ሊኖረው ይገባል። እስካሁን ከትግሉ አውድማ መገኘት ያልቻሉት አለን ማለት መቻል አለባቸው። ያባደሩ፣ ሰርቶ አደሩ፣ የሥራ ማቆም አድማ በማድረግ ወያኔን ማንገዳገድ ይጠበቅበታል። የሀገራችንን ሉዓላዊነት ማክበር ያቃታቸው ባዕዳን የህዝብን ቁጣ ልክ ሊገነዘቡ የሚችሉት ትግሉ ሲከርና ሲመር ነው። ኢትዮጵያዊነት ግልቀጣይነት ለወያኔ አልበገርባይነት ሕያው ሆኖ መቀጠል መቻል አለበት። ይሁን እየሆነ የመጣው ትብብርና አንድነት ከተሸራረፈ ወያኔ ከውድቀት ሊያመልጥ እንደሚችል መገንዘብ አለብን። የትግራይ ሕዝብ ከሌሎቹ ወገኖቹ ጋር አብሮ ቆሞ ወያኔን መታገል ይጠበቅበታል። ይህ ካልሆነ ያስከትል የሚችለው ጉዳት ቀላል ግምት የሚሰጠው አይደለም። የወያኔ ተቃዋሚ ኃይሎች ነን የሚሉት ሁሉ በዚህ ጉዳይ ላይ ትልቅ ኃላፊነት አለባቸው። አገር ወዳዱ ሕዝብ ደግሞ እየተሸረበ ያለውን ሴራ በግምት አስገብቶ የትግሉን ድል እንዳይነጠቅ መሟሟር አለበት። አምናሞኝ ዘንድሮም ደገመኝ ይባል የለ። ድል ቀርቧል፣ የወያኔ ውድቀት ደወል ተደውሏል። ሥርዓቱንም ለመቅበር ሕዝብ ቆርጦ ተነስቷል። ኢትዮጵያዊነትም ጠላቶቹን እያቸነፈ ነው። ጎህ ሲቀድ ለማየት ያብቃል። ድል ለኢትዮጵያ ሕዝብ። የወያኔና የባዕድ ቅጥረኞች ሴራ ይከሽፋል። በተባበረ ትግል ወያኔ ይወድቃል።
ዛሬም ለጎጠኞች የነጻነት ዋጋ ድንበር እስከዚያን በዘርን አትመርቅ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ቀድሞ እያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ ጊዜ ያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ